የአሜሪካ ድምጽ ራዲዮ ጣቢያ ነው።
እግዚአብሔርንም ለሰላማችን መረጋጋት መለኮታዊ ሥራውን እንዲሰራ እንድንማጸነው አባታዊና መንፈሳዊ መልእክታችንን በእግዚአብሔር ስም እናስተላልፋለን።
በመስቀሉ ሰላምን ሰራልን የሚለውን በልባችን እንድንይዝና የሰላም ባለቤት ማን እንደሆነ እንድንገነዘብ አደራላለሁ።
በተለያዩ ቦታዎች የተፈናቀሉና ለችግር የተዳረጉ ወገኖቻችንን ለመርዳት የሚቻለንን ድጋፍ ሁሉ በማስተባበር ከጎናቸው እንድንቆም ጥሪያችንን በጌታ ፍቅር እናስተላልፋለን።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ፣ የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌልና የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀምበሩ ለትንሳኤ በዓል ካስተላለፉት መልእክት የተቀነጨበ ነው። ተከታትለን ሰማችሁት። ኢትዮጵያ ውስጥ የሚገኙ ተፈናቃዮች በዓሉን እንዴት ያከበሩ እንደሚገኙ በጥቂቱ ጠይቀናል።
ትንሳኤው እሱ ከሞት መካከል የተነሳው እኛ ደግሞ ካለብን ኃጢአት በደል ከጣት አድመኝነት ከመገዳደል መነሳት አለብን። የሱን ትንሳኤ እናከብረው እኛም ከኃጢአት ቁራኝነት ነፃ መውጣት አለብን። ዛሬም እንደትናንትናው በመገዳደል ውስጥ እንዳናልፍ፣ ዛሬም እንደትናንትናው በመፈናቀል ውስጥ እንዳናልፍ በቃ ብለን መነሳት አለብን።
የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለ የእንኳን አደረሳችሁ መልእክታቸው ላይ የተቀነጨበ ነው። እኛም የፕሮግራሙ አዘጋጆችና አስተናጋጆቻችሁ እንኳን ለብርሃነ ትንሳኤው አደረሳችሁ እንላለን። እሁድ ሚያዝያ 24 2013 ዓመተ ምህረት ከዋሽንግተን ዲሲ በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የፋሲካ ምሽት ስርጭት ጀመረ። ፕሮግራሙን በማቀናበርና በመምራት ጽዮን ግርማ አብራችሁ ቆያለሁ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና ዓለም ዜና እናስቀድም።
ጤናስጥልኝ እንደምን አመሻችሁ ክብራትና ክብራን አድማጮቻችን፣ በዓሉን ለምታከብሩ የክርስትና እምነት ተከታዮች እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ዩናይትድ ስቴትስ ፒዮንግያንግን አስመልክቶ ያላትን ሰፊ የዲፕሎማሲ እቅድ ይፋ ማድረጓን ተከትሎ ዋሽንግተን የከፋ ሁኔታ ይገጥማታል ስትል ሰሜን ኮሪያ አስጠነቀቀች። በዛሬው ዕለት በአንድ የሰሜን ኮሪያ ከፍተኛ ዲፕሎማት አማካኝነት የተሰጠው መግለጫ የባይደን አስተዳደር ኒውክሌር ከታጠቀችው ፒዮንግያንግ ጋር ለመነጋገር ዋሽንግተን ፈቃደኛ መሆኗን ያስታወቀችበትን ሰሜን ኮሪያን አስመልክቶ የምትከተለው ፖሊሲ ግምገማ ሲጠናቀቅ ይፋ ላደረገችው መረጃ የተሰጠ የመጀመሪያው የኦፊሴል ምላሽ መሆኑ ነው። በፕሬዝዳንት ጆ ባይደን ላይ የተነጣጠረ ኃይለ ቃል የተቀላቀለበት መግለጫ መንግስታዊ የኮሪያ ማዕከላዊ ዜና ወኪል እንደዘገበው በኮሪያ ህዝባዊ ዲሞክራሲያዊ ሪፐብሊክ ላይ የተነጣጠረ የጥላቻ ድርጊቶችን ለመሸፋፈን የታለመ የስሙላ እቅድ ማሳያ ነው ሲሉ የሰሜን ኮሪያው የውጭ ጉዳይ ሚኒስቴር የዩናይት ስቴትስ ጉዳዮች መምሪያ ዋና ዲሬክተር ኮን ጆንግ ጉን የዩናይት ስቴትስን እቅድ አጣጥለዋል። ዩናይትድ ስቴትስ አሉ ጆን ጎን፣ ዩናይትድ ስቴትስ ጊዜ ያለፈበት ጦርነትን ያማከለ የቀዝቃዛው ጦርነት አስተሳሰብ ፖሊሲ ለማራመድ በያዘችበት ከቀጠለች ከቁጥጥሯ ውጪ የሆነ የከፋ ቀውስ በቅርቡ ይገጥማታልም ብለዋል። ለወራት የተካሄደውን የውስጥ ግምገማ ተከትሎ ነው ዩናይትድ ስቴትስ ሰሜን ኮሪያን አስመልክቶ ያላትን እቅድ ያንጸባረቀ አጠቃላይ እይታ ዋይት ሃውስ ባለፈው አርብ ይፋ ያደረገው። አዲሱ ፖሊሲ ከባይደን በፊት የነበሩት የቀድሞ ዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ ያራምዱት ከነበረው አቅጣጫ መካከለኛ የተሰኘ አቀራረብ ያለው ፖሊሲ ለመከተል የታለመ መሆኑም ተዘግቧል። ሌላ በኩል ፖሊሲያችን አንዳች ግዙፍ ድርድር ለማሳካት የታለመ አይደለም ወይም ስትራቴጂያዊ የዝግታ አቀራረብ የተባለው ላይም የሚተማመን አይደለም ያሉት የዋይት ሃውስ ቃል አቀባይ ፖሊሲያቸው የዩናይትድ ስቴትስንና የአጋሮቿን እንዲሁም በአካባቢ የተሰማሩ ኃይሎችን ደህንነት ከፍ ለማድረግ ተጨባጭ ምርታ እውን ለማድረግ ከታለመ ከሰሜን ኮሪያ ጋር ሊኖር የሚችል ዲፕሎማሲያዊ አቅጣጫ ለመሻት የሚጥር እንጂ ብለውታል። ስትራቴጂያዊ የዝግታ አቀራረብ የተሰኘው የቀድሞ ዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ አስተዳደር ያራምደው የነበረው ሰሜን ኮሪያ አውንታዊ እርምጃዎችን ስትከተል ለድርድር በር የሚከፍት አሉታዊ ድርጊቶችን ፈጽማ በተገኘች ጊዜ ደግሞ ማዕቀብ የሚጥል ጥንድ የፖሊሲ አቅጣጫ የሚከተል ዘዴ ነው። ዩናይትድ ስቴትስ እና የኔቶ አጋሮቻቸው ቀሪ ኃይሎቻቸውና መሳሪያዎቻቸውን ከአፍጋኒስታን ትላንት በይፋ ማውጣት ጀምረዋል። በሌላ በኩል የታሊባን ተጣቂዎች በደቡብ ምስራቅ ጋዝኒ ጠቅላይ ግዛት ውስጥ ትላንት ቁልፍ ወታደራዊ ካምፕ ላይ ጥቃት በመሰንዘር በርካታ ወታደሮችን መግደላቸውና ሌሎች በርካቶችንም መያዛቸው ተዘግቧል። ጥቃቱ የተፈጸመው የዩናይትድ ስቴትስ እና የኔቶ ኃይሎች ከ20 ዓመታት ጦርነት በኋላ ያቺን ሀገር ለቀው መውጣት በጀመሩበት ለት መሆኑን ጨምሮ በአፍጋኒስታን ሁከት ይባባስ ይሆናል የሚለው ስጋት እያነጋገረ ነው። ያ የመሆን እድሉ አለ ያሉት ይህንኑ አስመልክቶ ከአሜሪካ ድምጽ ጋር ቃለ ምልልስ ያደረጉት የአፍጋኒስታኑ የብሔራዊ እርቅ ከፍተኛ ምክር ቤት ሊቀመንበር አብደላ አብደላ ያም የሚሆነው የታሊባን ኃይሎች የሰላም ተስፋውን ያሳደረውን ይህን አጋጣሚ ከመጠቀም ይልቅ የሁከትን መንገድ የመረጡ እንደሆነ ነው ብለዋል። ያንን አይነት ስህተት እየሰሩ እንዳልሆነም ተስፋ አድርጋለሁ ሲሉ አክለዋል። ይህን መሰሉ ጥቃት የሰላም ጥረቱ ላይም ደንቃራ የሚከስት መሆኑን ጨምረው ገልጠዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ለንደንና ኬቭ ላይ ለሚያደርጓቸው ስብሰባዎች ዛሬ ወደ አውሮፓ አቅንተዋል። የብሊንከን የመጀመሪያ ማረፊያ በሆነችው ለንደን ከሰባቱ ሀያላን አገሮች የውጭ ጉዳይ ሚኒስትሮች ጋር ተገናኝተው ይነጋገራሉ። በሳምንቱ መገባደጃም ሩሲያ በሉዓላዊነቷ ላይ ስጋት ለደቀነችባት ዩክሬን መንግስት የሀገራቸውን ድጋፍ ለማሳየት ወደ ኪየቭ ያመራሉ። ዩናይትድ ስቴትስ በኢራን የነዳጅ ዘይት ሽያጭ እና በቴህራን ባንኮች ላይ ተላ የነበረቻቸው ማዕቀቦች ይነሳሉ ሲሉ አንድ የኢራን ከፍተኛ ተደራዳሪ በሰንብቻውን በቪየና በተደረጉ ውይይቶች ላይ ተደረሰ ያሉትን ስምምነት ጠቅሰው ለኢራን መንግስታዊ የዜና ወኪል ተናገሩ። በውይይቱ የተሳተፉት የፈረንሳይ፣ እንግሊዝ፣ ጀርመን እና ሩሲያ ወኪሎችም ዩናይትድ ስቴትስን ቀደም ሲል ከኢራን ጋር ተደርሶ ወደነበረው እና በትራምፕ አስተዳደር ወደ ተፋቀው ወይም ወደ ተሰረዘው የኒውክሌር ስምምነት ድርድርን እንድትመለስ ለማድረግ በታለመው ውይይት ውጤት እየታየ ነው ብለዋል። አድማጮች ለሰዓቱ ያለን ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
አሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሚያዝያ 24 2013 ዓመተ ምህረት ምሽት ፕሮግራም ነው።
ለኛ ምን ይሰጥልኝ እኛ ማለት ነው እኛ ችግር ነው አንካራችን ማቆምልኩ አለብኩ አንዱ ማሳያችን ይሄ ነው ማለት እና ማናችን በተለይ ወጣት ይሄ በተለይ ጉልበት ያለው በተለይ ሀብት ያለው በተለይ ሀሳብ እውቀት ያለው
የህብረት ለበጎ የኢትዮጵያውያን በጎ አድራጎት ድርጅት መስራችና ዋና ስራ አስፈጻሚ አርቲስት ሰለሞን ቦጋለለው በሁለተኛው አጋማሽ ፕሮግራማችን በበጎ ፈቃደኝነት ስለሚገነባ ሆስፒታል በተመለከተ ቆይታ አድርገናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanharic የፌስቡክ ገጻችን በቀጥታ አዳመጥ ይችላልላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ።
ጌታኛ ፍሎ ሰከሰሰ ደሙንም በፍቅር አፈሰሰ ኢየሱስ ለኛ ብሎ
ለምሽቱ ወዳዘጋጀነው የመጀመሪያ ዘገባ ስናልፍ የሃይማኖት አባቶች በትላንትናው ዕለት ለትንሳኤ በዓል ወዳስተላለፉት መልእክት ነው የምናልፈው።
ሀገራችን በኢትዮጵያ በገጠርና በከተማ የምትኖሩ ከሀገሮች በተለያዩ አህጉር የምትገኙ የሀገራችንን ዳር ድንበር ለመጠበቅና ለማስከበር በየጠረፉ የቆማችሁ በህመም ምክንያት በየጸበሉና በየሆስፒታሉ ያላችሁ እንዲሁም የህግ ታራሚዎች ሆናችሁ በየማረሚያ ቤቱ የምትገኙ ኢትዮጵያውያንና ኢትዮጵያውያት ሁሉ እንኳን ለብርሃነ ትንሳኤው በሰላም አደረሰን አደረሳችሁ።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ናቸው። አቡነ ማትያስ በዚሁ መልእክታቸው ላይ በአሁኑ ሰዓት በኢትዮጵያ ያለውን ችግር በማስተዋወስ የሰላም ማጣት ያስከተለውን መከራ በማሰብ በጋራ መፍትሄ መፈለግ እንዳለበት አሳስበዋል።
ዛሬም ልክ ሐዋርያት እንደነበሩበት ዝግ ቤት ቤታቸውን የዘጉ አለያም ጥለው የሸሹ በመካከላቸውም ህይወታቸውን ያጡ ህይወታቸው ቢተርፍም የሚላስ የሚቀመስ የሚጎረስ የሚለበስ ያጡ ብዙ ናቸው። ከዚህ አኳያ ሰዎች ነንና ይህ ለምን ሆነ ብለን ልንጠይቅ ተፈጥሮና ሃይማኖት ያስገድደናል። መልሱ ግን አንድና አጭር ነው። እሱም ሰላም በመጥፋቱ ነው። ይህንን ሰላም ያጣነው በሌላ ሳይሆን በእኛው በራሳችን ነው። መፍትሄ የሌለው ነገር ያለ ይመስል ቁጭ ብለን በአንድነትና በጋራ ተወያይ ችግራችንን መፍታት አቅቶን ያመጣነው ጣጣ ነው። እንግዲህ እግዚአብሔር የሰጠንን ብሩህ አእምሮ ተጠቅመን የራሳችንን ችግር በራሳችን መፍታት ካልቻል በማንም ይሁን በማን ብናመካኝ የሚቀበልን አናገኝም። እግዚአብሔር እንደሆነ በተፈጥሮም ሆነ በቅዱስ መጽሐፍ የሰላም መገኛዋና መጠበቂያዋ እርቅና ይቅርታ እንደሆነ ባለማወላወል ነግሮናል።
የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል እንዲሁ የሰላምን አስፈላጊነት በመናገር ማሳሰቢያ ሰጥተዋል።
ጌታችን ኢየሱስ ክርስቶስ ከሞት ሲነሳ የሰጠው ትልቁ ስጦታ ሰላም ነው። በመስቀሉ ሰላምን ሰራልን የሚለውን በልባችን እንድንይዝና የሰላም ባለቤት ማን እንደሆነ እንድንገነዘብ አደራላለሁ።
የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀምበሩ በበኩላቸው
መላው የወንጌል አማኞች ምዕመናን ለሰላም ግንባታ ከመታደርጉት ጥረት በተጨማሪ የሰላም ንጉስ በሆነው አምላካችን ፊት ሀገራችሁንና ህዝባችሁን ይዛችሁ በጾምና በጸሎት መትጋታችሁን እንድትቀጥሉ
አቡነ ማትያስ በመልእክታቸው የርቅ ልመና አቅርበዋል።
የኛ ቀን የጨለመ ቢመስልም ለእግዚአብሔር ቀኑ ሁሉ አይጨልምምና ኢትዮጵያውያን ልጆቻችንና ወገኖቻችን እባካችሁ ሁሉን ነገር እርግፍ አድርገን በመተው ለርቅና ለሰላም ለይቅርታና ለአንድነት ለእኩልነትና ለወንድማማችነት ያለ ማቋረጥ ብንተጋ መልካም እና ጣፋጭ የህይወት እሸት እንቀምሳለን።
የሃይማኖት አባቶቹ በበዓሉ የተቸገሩት እንዲታሰቡ ማሳሰቢያ ሰጥተዋል። ካርዲናል ብርሃነ ኢየሱስ ሱራፌልም
በክርስቶስ ትንሳኤ ሁላችንም ክፋቱን ሁሉ ከልባችን ውስጥ አስወግደን በክርስትና ጉዞአችን ውስጥ ክርስቶስን በመምሰል ከተበላሸው ህይወታችን ጸድተን የእርሱን አብነት ተከታዮች መሆን ይገባናል። እኛም የጌታን ትንሳኤ በዓል በምናከብርበት ወቅት በሐዘን ላይ ያሉትን፣ የተቸገሩትን፣ የተሰደዱትን፣ በጎዳና ላይ የሚገኙትን ወገኖቻችንን፣ በቤታቸው ሆነው አስተዋሽ ያጡትን በማሰብና በመርዳት እንድታከብሩ አደራ ማለት እወዳለሁ።
ቄስ ደረጀ ጀምበሩ ተፈናቃዮቹ እንዲታሰቡ አሳስበዋል።
በዓሉን ስናከብር በተለያዩ ቦታዎች የተፈናቀሉና ለችግር የተዳረጉ ወገኖቻችንን ለመርዳት የሚቻለንን ድጋፍ ሁሉ በማሰባሰብ ከጎናቸው እንድንቆም ጥሪያችንን በጌታ ፍቅር እናስተላልፋለን።
አቡነ ማትያስ በበዓሉ ያጡትን በመመገብ በዓሉ እንዲከበር ተናግረዋል።
በዓለ ትንሳኤውን ስናከብር በሰላም እጦት ከቤት ንብረታቸው የተፈናቀለው በየመጠለያው የሚገኙ ልጆቻችንና ወገኖቻችንን በመመገብ በማጠጣትና በማልበስ ከኛ ጋራ የፋሲካውን በዓል በመጽናናት እንዲያሳልፉ ሁሉም ህዝበ ክርስቲያን በተለመደው ቸርነቱ የበኩሉን ድጋፍ እንዲያደርግ ከዚህ ጎን ለጎንም ሰላም እንዲሰፍን የሰላም ኃይሎች ሁሉ የበኩላቸውን ጥረት እንዲያደርጉ እግዚአብሔርንም ለሰላማችን መረጋጋት መለኮታዊ ሥራውን እንዲሰራ እንድንማጸነው አባታዊና መንፈሳዊ መልእክታችንን በእግዚአብሔር ስም እናስተላልፋለን። መልካም በዓለ ትንሣኤ ያድርግልን። እግዚአብሔር ኢትዮጵያና ህዝቦቿን ይባርክ።
የሃይማኖት አባቶቹና መሪዎቹ ትንሣኤ በዓልን በተመለከተ የሰጡት ቡራኬ በአብዛኛው በኢትዮጵያ ሰላም ላይ ያተኮረና የተቸገሩን መርዳት እንደሚገባ የሚያሳስብ ነበር። የተከበራችሁ አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የምትተላለፍላችሁን የአማርኛ ቋንቋ አገልግሎት ነው የተከታተላችሁ የምትገኙት። በተከታዩ መሰናዶ በኢትዮጵያ በአሁኑ ሰዓት በግጭት ምክንያት የተፈናቀሉ አያቸውን እየጣሉ በተለያዩ መጠለያ ውስጥ ይገኛሉ። ከነዚህ ውስጥ የተወሰኑትን የትንሳኤ በዓልን እንዴት ያከበሩት እንደሆነ እንዲነግሩን ጠይቀናል። በመቀሌ ከተማ ነዋሪ የሆነችና በአሁኑ ሰዓት በአንድ መጠለያ ጣቢያ ውስጥ የምትሰራ ስሟን መግለጽ ያልፈለገች በአሉ በተፈናቃዮች ዘንድ ምን ስሜት አለው ስንል ጠይቀናት ነበር።
አም ከባድ ነው ማለት ከቤት ወጥተሽ በአንድ እንደራስሽ የምታሳልፊው ሁኔታ አለ። እንዳቅምሽ ነበር የምታሳልፊው፣ ግዛ ተሰብስበሽ ነው የምታሳልፊው። በዛ ላይ ደግሞ በላ ነገር አለ፣ እግዚአብሔር የተመሰገነ ይሁን የሚበላ መጥቷል። አሁንም ህዝቡም እያዋጣ ቤተክርስቲያኖችም ኢብን መስጊዶችም ምናምን የሚበላ እያመጡ ነው። ግን እሱም ሳይሆን ልግ ላይ ያለው ስብራት ቀላል አይደለም። አንቺ ዚሆነሽ ቤተሰብሽ ሱዳን ሆኖ አሁን እኔ ልንገርሽ፣ እኔ የት ያለች ሽሬ ነች፣ እሷን ማግኘት አልችልም። በአሁኑ ሰዓት ገና ትሆን አትሆን እንኳን አላውቅም። ኔትወርክ የለም። ኢቭን መቀሌ ብቻ ነው ኔትወርክ እየሰራ ያለ፣ እስከ አዲግራት አካባቢ መሰለኝ። ከዛ በኋላ እየሰራ አይደለም። አሁን በዚህ ሁኔታ እውነት በዓልን ማክበር በጣም ነው የሚከብደው። አንቺ እየበላሽ ወንድሜ እየበላ ይሁን ወይ ብለሽ ስታስቢ የሚሰማሽ ስሜት አለ እና በጣም ይከብዳል።
ሌላው ከቤንሻንጉል ጉሙዝ ክልል ተፈናቅለው ቻግኔ የሚገኙ አንድ ተፈናቃይ በመጠለያ ካምፕ ውስጥ ያለው የበዓሉ ሁኔታ ምን እንደሚመስል ጠየቅናቸው።
ከቤንሻንጉል ክልል ከጉባ ወረዳ ከተማንኩሽ ነው የመጣ ነው። እኛ ቻግኔ ያለ ነው። እርግጥ ያው እንደ ተፈናቃያችን ያው ህዝቡ ረሶናል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ቄሶች መጥተው ገንዘብም ሁሉን አመጣውልን። ያው በየሃይማኖታችን ያው ተሰጥቶን በሬም ሁለማ ነገር ተሰጥቶናል። በጣም ደህና ነው ያለ ነው። እንደ ማንኛውም ሰው እያከበር ነው። እኔ ምንም ሙስሊም በሆነ እኔ በቃ አብረን ያለ ነው። በጣም ጥሩ ነው።
እርስዎ ሙስሊም ነዎት?
አዎ እኔ ሙስሊም ነኝ።
ግን እዛ ያሉት እያከበሩ ነው?
እዚህም ያለ አብረን እያከበር ነው። እዚህ ያለ ነው ራሱ ማለት ነው። የእኛም ጦም ነው፣ የእናንተም ነገር ይገደት ነው። ያው አብረን ያለ ነው። ምንም ችግር የለ። ያው በሬ ተሰጥቶን ያው በስርዓት ያው እየተደገሰ ነው። ሁለማው ነገር ለነገ ማለት ነው።
የእስልምናው ለብቻ የክርስትናው ለብቻ እየተሰራ?
አዎ እንደዛ ነው እንደዛ ነው። ይሄ ምንም ችግር በዝረቁ ችግርም የለብን።
ጾምም በሆነበት ጊዜ በዓልም በሆነበት ጊዜ ተፈናቅሎ ደጅ ማደር ምን አይነት ስሜት አለው?
ያማ እንግዲህ ያው ፈጣሪ ያመጣው ነገር ስለሆነ ምንም ማድረግ አይቻልም። ስንት ደም የፈሰሰበትን ቀያችንን፣ አዝመራችንን፣ ከብቶቻችንን ጥለን የመጣ ነው እና ስለዚህ እኛ ስራ ሞት ያው ጌታን ተመስግን እያልን የምናማረው ነገር የለንም። ያው ህዝብ ጋር ስለተቀላቀልን እኛ ያው ምንም ማድረግ አይቻልም። እሱ ያመጣውን ሰው እንመለሰው እያልን ያው እያለቀስን ነው ያለ ነው። አመት በዓሉ ያው በሰላም ይለፍልን፣ ደህና ነው፣ ምንም ችግርም የለ። በዚህ በኩል በፍንቅሉ ነው እንግዲህ ገበሬ ነን። የምናርሰው በሬ የምንመሬት የለን፣ የምንጠምዶ በሬ የለን፣ ቀለብ የለን። ይሄኛ
ከሁመራ ተፈናቅላ መቀሌ መጠለያ ውስጥ የምትገኝ 12ኛ ክፍል ተማሪ እንደነበረች በስልክ የገለጸችልን ወጣት ደግሞ
በጣም ከባድ ነው ማለት በአሁን ላይ በተለይ በዚህ ትላልቅ በዓል ላይ ሲሆን ቤት እናንተው ሰው እንደዚህ አይሆንም። አንቺ እንደይበት እንደም ፕሌስ ታወራ በጣም ልብን ይከብራል። እኔ ተማሪ ነኝ ማለት ብዙም የራሴ የሚለው ኑሮት የለኝም የወላጆቼ ነው። ግን እኔ ከአባቴ ምናምን ጋር ሆኜ እናቴን ብቻ ነው የመጣሁት። እንኳን ትናንሽ ህጻናት ስላላት እነሱም ይዛ ከቦታ ወደ ቦታ የተንቀሳቀሰች ንብረታችን እኔ ለዘራ ነው ምናምን ያው ሁሉም ጠፍቶብናል። እንግዲህ እሱ ራሱ ልባን ሰብሯት እና አሁን እንዳ በጣም ሰራቸው ይሄን በአል ልጅ እያሰደፈች እንዳለ ስታስብ ራሱ በጣም ነው የሚጎዳ። እዚህ ሆነ ትንሽ እንኳን ከአንተ እንትን ሚሉ ችግሮች የሚጋርብ ልጆች ያሆነ ትንሽ ትጫወት ረሰዋለሁ እንጂ ለችግር ስታነሳ በጣም ነው የሚጎዳ።
ስማቸውን መግለጽ ያልፈለጉና ከቤንሻንጉል ጉሙዝ ዳንጉሮ ወረዳ ተፈናቅለው ቻግኒ የሚገኙት የአራት ልጆች እናት በበኩላቸው ስሜታቸውን እንዲህ በስልክ አጋርተውናል።
ምን አረጋለሁ ያው ምን ዲያ ምን አረጋለሁ ተፈናቃይ ነኝ ያው እንግዲህ የሰው እጅ አይተን ነው እንጂ ሌላ ምን አረጋለሁ። የምመሰበታች ዓለም ተለይቶብኛል። ምንም ነገር የለኝም። ዝም ብዬ ነው ያለሁት።
እዛ ካምፕ ውስጥ ናችሁ?
አዎ ካምፕ ውስጥ ነን። የትንክተን ተፈናቅለን በደብሩም በምኑም ተብሎ የተወሰነ መሪያ ያው ለብሰውልናል።
ተፈናቃዮቹ የተፈናቀሉት ከተለያየ አካባቢ ቢሆንም በዓሉን እንዲያከብሩ በተደረገላቸው ድጋፍ ለበዓሉ ዕለት የሚበላ ቢኖርም የሚያሳስባቸው የወደፊቱ እንደሆነ ገልጸውልናል።
ዘሳዶ ባላዶ ዳናፍ
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። በአትቪኦኤ amharic የፌስቡክ ገጻችን ላይ በቀጥታ ስርጭታችንም እየተላለፈ ይገኛል። #voanews ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ እንገኛለን። ወደ ተከታዩ መሰናዶ እንለፍ።
ክብር ተመስገን ኢየሱስ በክብር ንገስ ንገስ።
የኢትዮጵያ ሃይማኖት ተቋማት ጉባኤ ለ2013 ዓመተ ምህረት ስቅለትና ትንሳኤ በዓል የእንኳን አደረሳችሁ መልእክት ሲያስተላልፉ ከግጭት ግድያ መፈናቀል የኮቪድ-19 ወረርሽኝና ከመጪው ምርጫ ስጋቶች አንጻር ኢትዮጵያ የምትገኝበት ሀገራዊ ሁኔታ አስጨናቂ መሆኑን በመገንዘብ ለንስሐና ለጸሎት ዝግጁ መሆን እንደሚያስፈልግ መልእክት አስተላልፈዋል። በዚህ መልእክት ዙሪያ በዓሉን ምክንያት በማድረግ ሐሳባቸውን እንዲያካፍሉን የጉባኤ ውን ጠቅላይ ጸሐፊ ቀሲስ ታጋይ ታደለን አነጋግረናቸዋል። ቀሲስ ታጋይ በአሁኑ ሰዓት ለሥራ እዚህ ዩናይትድ ስቴትስ መጥተው ከሚገኙበት ግዛት በስልክ ያነጋገርናቸው ሲሆን በመጀመሪያ ለበዓሉ ያስተላለፉትን መልእክት ይዘት እንዲያጋሩን ጠይቀናቸዋል።
አመሰግናለሁ። እንግዲህ መላው በኦርቶዶክስና በሌሎችም ክርስትና እምነት ተከታዮች በተለይ ጾሙን ሲጾሙ ካረሙና ወደ ፈጣሪያቸው በእንባና በምልጃ ሲጠይቁ ደጅ ሲሰኑ ሲማጸኑ ለነበሩት ሁሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ አደረሰን ለማለት እወዳለሁ። እዛ ላይም ቅድም ሲሆን እንደገለጽሽው የትንሣኤን የስቅለትን በዓል በምናከብርበት ጊዜ የመጀመሪያው ትልቁ ነገር በአብሮነት በዓሉ እንዲከበር ጥሪ ያቀረብንበት ነው። በአብሮነት ማለት የተቸገሩትን በመርዳት በማገዝ የሌለውን በማካፈል በማብላት በማጠጣት በመከፋፈል በመተዛዘን የሚከበር የመጀመሪያ በዓል እሱን አስመልክቶ ጥሪ ያቀረብንበት ነው። ሌሎች መመልከት ተጣደቁን መጻተኛውን ችግረኛውን መመልከት ተገቢ ነው የሚል ነው። ሁለተኛው ደግሞ ከሌሎችም ወንድሞች ጋር ከሙስሊም ሌሎች እምነት ጋር ምታድሩት አብሮ በጋራ ተዛዘን በመከባበር ይህንን በተለይ የችግር ሰዓት ከማለፍ ጋር ተያይዞ ያለብን ያበበን ከፍተኛ የሆነ ደመና አለ በሀገር ውስጥ። ስለዚህ ይህንን በሚመለከት ትላንትና የሳምንት አሳልፈናል። ለአንድ ሳምንት የቆየ ጾም ጸሎት እና ምህላ ውጀር ነበር። ከዚህ ምህላ መጠናቀቅ ጋር ተያይዞ እንግዲህ ያው ሰው ሁሉ ህዝቡ ሁሉ ወደ ፈጣሪው በምህረት በቸርነት እግዚአብሔር ይቅር እንዲለን በበደል ነው ባደረግ ነው ባጠፋ ነው መቼስ አንድ ጥፋት ሳናጠፋ ይህን ያህል መከራ ተደራራቢ በየቀኑ ግድያ በየቀኑ መፈናቀል በየቀኑ ማዘን በየቀኑ መከራ ውስጥ ማለፍ መቼስ ፈጣሪን ካላሳዘን ነው ይሄ ሁሉ መዓት እኛ ላይ አይመጣም ብለን እናስባለን እንደ አማኝ። ስለዚህ ይሄ ከላያችን ላይ እንዲነሳልን የደመነው ወይንም የጨፈገገው እንዲፈካልን የተመሸው እንዲበራልን እንጸዳለን ፈጣሪን ፊቱን ደጅ መጽናት አለብን ብለን በተደጋጋሚ ምህላና ጸሎት ስናደርግ ከርመናል። ይህንን በዓል ደግሞ በፊታችን ያለውን በዓል ስናከብር በተለይ አምላካችን መድኃኒታችን ኢየሱስ ክርስቶስ ተነሳ ስንል ወይም ስለ ትንሣኤው ስናበስር እኛም ከኃጢአት መነሳታችንን ማብሰር ሊኖርብን ይገባል። ከክፋት ከክፉ ከእኩይ ተግባራችን መነሳት አለብን። ዘረኝነት መነሳት አለብን። ከመፈነቃቀል ከዛ ውስጥ መውጣት አለብን። ስለዚህ ትንሣኤው እሱ ከሞት መካከል ነው የተነሳው። እኛ ደግሞ ካለብን ኃጢአት በደል ክፋት አድመኝነት ከመገዳደል መነሳት አለብን። የሱን ትንሣኤ የምናከብረው እኛም ከኃጢአት ቁራኝነት ነፃ መውጣት አለብን። ዛሬም እንደ ትናንትናው በመገዳደል ውስጥ እንዳናልፍ፣ ዛሬም እንደ ትናንትናው በመፈናቀል ውስጥ እንዳናልፍ በቃ ብለን መነሳት አለብን። የተኛን ሰዎች አውቀን እንዳናወቅን፣ የተኛን ሰዎች በክፋት ውስጥ የተኛን ሰዎች በአድመኝነት ውስጥ የተኛን ሰዎች በዘረኝነት ውስጥ የተኛን ሰዎች ዛሬ የምንነቃበትና የምንነሳበት ጊዜ ነው። የኢየሱስ ክርስቶስ ትንሣኤ ያሳየን ከዚህ ሁሉ ተግባራችን እንድንነሳ የሚያደርገን ስለሆነ በመልእክታችን ላይ ያስቀመጥነው ሲሆን አንደኛው ይህንን በሚመለከት ሀገራዊ ጉዳዮቻችንንም የሚዳስስ መልእክት ያስተላለፍ ነው።
ልክ ነው። በደንብ አብራርተዋል። የሀገራዊ ጉዳይን የሚዳስስ መልእክት መሆኑን ቤተ ክርስቲያንም በተለይ የዚህ የአብያተ ክርስቲያናትም ህብረቱም በኢትዮጵያ ጉዳይ ላይ ተለያየ ቦታ በሚፈጠሩት ችግሮች እየተንቀሳቀሳችሁ ለመፍታት በተለያየ ጊዜ ጥረት ስታደርጉ እንመለከታለን። እንደው ግን ኢትዮጵያ 97% የሚሆነው የኢትዮጵያ ህዝብ ሃይማኖተኛ እንደሆነ የሚነገርለት ህዝብ ነው። አሁን ደግሞ ባለፉት ጊዜያት ውስጥ ኢትዮጵያ ውስጥ በሁሉም አቅጣጫ እንደታየው እጅግ ዘግናኝ የሆኑ ከአንድ ሃይማኖተኛ ወይም ደግሞ በአንድ እምነት ውስጥ ፈጣሪውን በሚያምን ህዝብ ውስጥ ይፈጠራሉ ተብለው የማይታሰቡ ዘግናኝ የሆኑ የጭካኔ አድራጎቶች ተስተውለዋል እና ይሄ ምናልባት አስተያየት እንዲሰጪዎች አሉ። አንዳንዶች ሰዎች እምነታቸውን ስለማይማሩ ነው፣ የእምነት ተቋማቱ በፖለቲካ በብሔር የተከፋፈለ መሆኑ ነው የሚሉ አስተያየቶች ይሰጣሉ። እርሶ እንደ ሃይማኖት አባትነቶ እንዲህ ያሉ የጭካኔ አድራጎቶች አማኝ ህዝብ ባለው አገር ውስጥ እንዴት ተፈጠረ? አማኝ ስል እንግዲህ እምነቱንም ስል ክርስትናን ብቻ ማለት ሳይሆን በጠቅላላ ክርስትናን እስልምናን ጨምሮ ወደ 97% የሚሆነው አማኝ ነው የሚል ቁጥር ስላለ።
አዎ፣ ስታቲክሱ እሱን ያሳየው ሰው ሲጠየቅ አማኝ ነው ይላል። በትክክል ያመነና ወይንም እምነቱን እየተገበረ ያለ ነው ወይ ሲባል ጥያቄ ውስጥ ነው። በሱ በራሱ ጥያቄ ውስጥ ነው ያልተመለሰ ያደረ ጥያቄ ነው። ለምን አማኝ ከሆነ አማኝ አያሳድድም፣ አማኝ ከሆነ አማኝ አይደለም። ለምን አስተምሮ አትግደል የሚለውን ህግ በክርስትና ሚሆን በእስልምና መጽሐፍቶቻቸው ላይ በአስተምሮ ላይ በግልጽ ተቀምጠዋል። ስለዚህ ኢትዮጵያ ውስጥ ደግሞ ወይም ክርስቲያን ወይ ሙስሊም ነው 97% የምንለው እና በትክክል አማኝ ነው ወይ አሁን እያፈራን ያለነው የቤተ እምነት መሪዎችን በትክክል አማኞቻችን በትክክል እየተቆጣጠር ነው ወይ የሚለው ብዙ ጥያቄ ያነጋግራል። ብዙ ውይይት የሚፈልግና ወደ አንድ ድምዳሜ ላይ ልንደርስ የምንችልባቸው ሁኔታዎች አሉ ብዬ አላምንም። ለምን ሁሉም ቤተ እምነቱን በራሱ መፈተሽ አለበት። እንደተባለው እዚህም እዛም ፖለቲካ ውስጥ እጃቸውን እና እግራቸውን አንድ እግራቸውን ፖለቲካ ውስጥ አንድ እጃቸውን እምነት ውስጥ የሚያደርጉ ግለሰቦች ይኖራል። ግን ከግለሰብ ከተቋማት አንጻር ሳይሆን ማሰብ ያለብን ከግለሰብ አንጻር ነው። እነዛ ግለሰቦች እየተበራከቱ ቡድኖች ይሆናሉ፣ ቡድኖች እየተበራከቱ ደግሞ ማህበረሰብ ውስጥ ይሆን ይገባሉ። ስለዚህ ያ ተጽዕኖ እየተፈጠረ ነው የሚል እምነት አለን። አሁን በምናየው ነገር ውስጥ ሰው በትክክል ፈጣሪውን ማመን ማምለክ ደግሞም እምነቱን ማካሄድ ይጠበቅበታል። ከዛ ባለፈ ግን እንዳልኩሽ እዚህም እዛም ሁለት እግር አለኝ ብሎ ለዛፍ ላይ ወጣ ነው። ስለዚህ እዚህም እዛም መፍትሄ ነው ከሚል ምሳሌ እዛም እዛ ውስጥ ገብተን ስንደባል ግን አሁን እየተፈጠረ ያለው ሀገራዊ ቀውስ ምናልባትም አንዱ ማሳያው ነው ብለን እንወስደን፣ ግን ይሄ ብቻ ነው ብያለሁ። ምንም እኔ አማኝ ስለተቆነ ብቻ ወይንም ደግሞ እኛ አማኝ ነን ስላልን ብቻ እምነቱን በትክክል እየተገበርነው ማለት አይደለም። ማመንና ደግሞ በህይወት መኖር ይለያያሉ። ያኛውን ያመንሽውን ነገር በህይወትሽ መተግበር አለብሽ። ስለዚህ እሱ ነገር በሁላችን ላይ በተወሰነ መልኩ ቀርነት ይታያል። በተለያየ መልኩ ያሉት ችግሮች የመለጠ ወዴት እየወሰዱ እንደሆነ ግልጽ ስለሆነ ነው። ከዚህ አንፃር መሆን አለበት ብዬ ማስበው እኔ ቆም ብሎ ፖለቲከኞች በራሳቸው ቢግባብ በተለይ በሀገራዊ ሉዓላዊነት ላይ አንድ በሚያደርገን የኢትዮጵያ አጀንዳ ላይ ሰው መከፋፈል ያለበት ብዬ አላስብም። ሰው መለያየት አለ ብዬ አላስብም። ስለዚህ በዛ ልክ ተግባብተዋል የሚለው ጥያቄ ውስጥ ነው በራሱ። ስለዚህ ፖለቲከኞች ሁሉም ነገር ከሀገር በላይ ማድረግ የለባቸው፣ ከህዝብ ደህንነት በላይ መሆን የለባቸው።
የፋሲካ መልእክት ስለሆነ መጀመሪያ የደወልኩበት ወደ ፋሲካው እንመለስና ዛሬ በተከበረው ትንሳኤ በዓል ተፈናቃዮች እንዴት እያከበሩ እንደሆነ የተለያየ ቦታ የሚገኙ ተፈናቃዮችን ጠይቀናቸው ነበርና አንዳንዶቹ ያው ከቤት ንብረታቸው ጥለው በድንኳን ውስጥ በሜዳ ላይ ያከበሩ እንደሆነ አንዳንዶቹ ደግሞ በየአካባቢያቸው የሚገኙ ቤተክርስቲያናት ያገዟቸው ያረዷቸው ያከበሩ እንደሆነ ገልጸውልናልና የሃይማኖት ተቋማት ጉባኤ ተፈናቃዮችን በማገዝ በኩል እየሰራው ስራ አለ። እንደ እርሶ ደግሞ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የተወከሉም እንደመሆኑ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንስ እነዚህን ተፈናቃዮች በማገዝ በዓሉንም እንዲያከብሩ ከበዓሉም በኋላ ባለው ሁኔታ የተደረገ ተሳትፎ አለ ወይ?
እኔ ምናልባት እንደ ኦርቶዶክስ በግሌ ነው የኦርቶዶክስ ቤተክርስቲያን አማኝነት እንጂ መመራው ማስተባበረው ጉባኤውን የሁሉንም ቤተ እምነቶች ኢትዮጵያ ውስጥ የሚገኙትን ቤተ እምነቶች ነው። ሁሉም ቤተ እምነቶች በየቤተ እምነቱ ይሄን ማስተባበር ነው። እኔ መመራው ማስተባበር ስራ ነው። ሁሉም ቤተ እምነቶች በዚህ ጉዳይ ላይ ትልልቅ ስራዎችን እምነታቸው፣ ሃይማኖታቸው፣ አስተምሯቸው በሚፈጥሩ መልኩ ይሰራሉ፣ ይሰሩም ነው። ለምሳሌ በቅርቡ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሀገር ውስጥ ያለችው የተሻላትን ሁሉ በሀገር ውስጥ ማለት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሀገር ቤት የሚመራው ቅዱስ ሲኖዶስ የሚመራው ነገር ቤት ያለው ኮሚቴ ተቋቁሞ ትልቅ ስራ ሲሰራ ነበር። በቅርቡም ከፍተኛ ገንዘብ አሰባስበው የሚቻላቸውን ለመተከልና ለትግራይ ተፈናቃይ ሰዎች ብዙ ነገር ተደርጓል። እንደ ኦርቶዶክስም እንደ እስልምናም እንደ ፕሮቴስታንትም ኢቫንጀሊካ እንደመክም ኢየሱስ በተመሳሳይ በሁሉም ቦታ የሚቻላቸውን ሁሉ ድጋፍ አድርገዋሉ። ይቻላቸውን አሁን በትክክል ፊገሩ በእጅ ባይኖርም በቅርቡ ግን ምንም እንደ አጋጣሚ አሁን እኔ ከሀገር ውስጥ የለውም ከሀገር ውጭ ያለሁት ለመጀመሪያ ጊዜ እንግዲህ እናንተ አካባቢ ሰሜን አሜሪካን እያከበርኩ ነው። ነገር ግን በዚህ ፕሮግራም ላይ ብዙ አድባራትና አማት የኦርቶዶክስ ቤተክርስቲያን እንደምወክለው አሁን በዚህ ሰዓት በሀገር ቤት ነው የሚገኙት። ከ360 ዶላር በላይ አሰባስበው ለተቸገሩት በተለይ ለተፈናቀሉት በየመጠለያው ድረስ ሄደው እርዳታውን እየሰጡ ነው የሚገኙት። በሰሞኑን ከአንድ 6 ቀን በፊት ወደ ትግራይ ክልል መቀሌ የነበሩ በብዙ አቡነ ቴዎፍሎስ የሚመራው የአሜሪካን ኦርቶዶክስ ቤተክርስቲያን አባቶች ውክልና ይዘው ያንን ያደረጉ ነው። ሌሎችም እነ ከሲማን የሚባሉ ሌሎችም እዛ ያሉት አብሮ የሄዱ ይህንን ነገር እያስተባበሩ የሰጡ ነው። መተከል አሁን ትናንትና ወዲያ ሐሙስ የጸሎት ሐሙስ ቀን መተከል ብሎ ነበሩ። ስለዚህ እዛ አካባቢ ሄደው በቻግኒም በየቦታ ያሉትን እያዩ ነው ያሉት። እንደተባለው እንግዲህ ሰው ሲፈናቀል አብሮ መፈናቀሉ ዋና ትርጉሙም እሱ ነው። ከቀዩ ከቤት ንብረቱ ከሁሉም ነገር ነው ተፈናቅሎ የሚሄደው። ባዶ እጅና እግሩን ይዞ ነው የሚወጣው። ስለዚህ በሚፈናቀልበት ጊዜ ሁሉም አልጋ በአልጋ እንደ ቤት ሆኖለት በዓሉን ትልቁ ስሜትም ብዙ ጊዜ ተፈናቃይ የሚሰማው ስሜት ተፈናቅልሽ ስታቂ ነው ስታዩ ነው። ስለዚህ ያንን ማስረሳት ያስፈልጋል። ወገን ለወገኑ መድረስ ያስፈልጋል። ብዙ ስሜት ይኖራቸዋል። ያንን ስሜት ደግሞ ሼር ማድረግ ተገቢነት አለው በሚቻለው መጠን። ያው ሁሉን ነገር እንደዛ ሆኖ ይሳካል ባንልም፣ ሙሉ በሙሉ እንቃሳለን ባንልም፣ የተወሰነ ቢያንስ ከጎኑ መሆን በዓሉን ያልፍ ማድረግ ተገቢነት አለው። ለሱ ቀኑም ጨልመው ቀን ማታ ብቻ ሳይሆን ጨለመው ቀኑም ሁሉ ይጨልምበታል። ስለዚህ ምንም ተስፋ ብርሃን አያይም። ስለዚህ ተስፋ ብርሃን እንዳያለ ማድረግ ደግሞ ማገዝ ማበረታታት ተገቢነት አለው። ስለዚህ ይህንን በዓል ቅድም በመግቢያ ላይ ነገርኩሽ፣ ይህንን በዓል ስናከብር ይበልጥ ችግረኞችን በመርዳት በማካፈል አብሮ በመብላት መጠጣት ያለንን በመስጠት ብቻችንን በማድረግ ሳይሆን ብቻችንን በልተን ጠጥተን እንድረከዋለን። አሁን በዚህ ሰዓት ምንበላውም ብዙዎች በየቦታው እያረገፉ ምንበላውም እንኳን ስጋ ምንበላው እንጠጣው መጠጥ ኖሬት ቤት ነው የሚለው እውነት ለመናገር ምንም ያስደስታን ነገር አይደለም። ኑሮ ራሱ በራሱ እኔ ያየሽ ተደሰችበት ነገር አይደለም ያለውና ፍቅር በዚህ ዘመን መብላት ካልቻል እኛም ተመሳሳይ ታፈንታ ነው የሚኖረው። ስለዚህ እሱ ነገር በጣም አጥብቀን እነዚህ የተቸገሩትን የተፈናቀሉትን አብሮ ከጎናቸው ቆሞ ማገዝ መርዳት፣ በተለይ ቆዳ ሌጦ እንደዚህ አይነት ነገር በተለይ ለእነዚህ ተፈናቃኝ በተቻለ መጠን እንደውም ይሰጥ ሰውሰቡትን ያደረጉትን እንደው የአንድ ሳምንት እስከ ዳግመ ትንሣኤ ያለውን ለእነዚህ በጎ አድራጎት ለሚያደርጉት ስራ አካላት ቢሰጥና ወይም ገንዘቡን ቀይሮ ሰጥቶ ለእነሱ እንዲደርስ ብናደርግ በእርግጠኝነት አሁን በዚህ ፕሮግራም በእርግጠኝነት ነው ብነግርሽ ማን ነው ከአስር ሚሊዮን ከ20 ሚሊዮን በላይ ፍየልና በግ ያልቃል በእርግጠኝነት። አብዛኛው ከ60 ሚሊዮን በላይ ለምሳሌ ይህንን ፋሲካ ተከትሎ እርድ ይካሄዳል። ስለዚህ ቢያንስ እነዚህ ቆዳና ሌጦ እንኳን ብንሰጥ በእርግጠኝነት ብንሸጥ ከ100-200 ሚሊዮን ብር በላይ ነው በቆዳዳ ይሸፍናል። በትክክል እንደ በቃ ይቅርብን ለእኛ ሽጠን ኪሳችን አናስገባም ህዝቡ እንዲል አድርጎ ትልቅ ንቅናቄ ፈጥሮ ቢደረግ አሁን የሚያስተባብር ይህንን ነገር ኮሚቴ ሆኖ ይህንን ነገር የሚሰራ ነው እንጂ የሌለው በእርግጠኝነት ቢሰራ ብዙ ሀሳቦች አሉ፣ ብዙ ነገሮች አሉ። ሁሉም ተቆም መቼ ስጋውን ሁሉም ላይሰጥ ይችላል እና እዛ ቦታ ላይ ለማድረግ ቢረዳዱ ጥሩ ነው የሚል መልእክት በዚህ አጋጣሚ
በጣም አመሰግናለሁ። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ታጋይ ታደለ ለሰጡን ማብራሪያ እግዚአብሔር ይስጥልን። በዚህ አጋጣሚ እርሶንም እንኳን አደረሰዎት። መልካም በዓል። የኢትዮጵያ ሃይማኖት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለን እናመሰግናለን። አድማጮች ለአስተያየቶቻችሁ የተዘዋዋሪውን የስልክ መስመራችንን እናስታውሳችሁ 2022059942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። 2022513505 በሚለው ቁጥራችን ዋትስአፕ ብቻ ተጠቅማችሁ መልእክት አኑሩልን። የኢሜል አድራሻችን ደግሞ horn@voanews.com ነው። የዕለቱ ፕሮግራም አዘጋጆች ሰለሞን አባተና ጽዮን ግርማ ነን። ወደ ተከታዩ ሁለተኛው አጋማሽ መሰናዶ ከማለፋችን በፊት ለትንሳኤው የታደሰ ዓለሙን ምሻ ምሾ እንጋብዛችሁ። በቀራንዮ ላይ ታየ
Elo ge, apato ya garan kan.
ዛሬ በክርስትና እምነት ተከታዮች ዘንድ የተከበረ የሚገኘውን የትንሳኤ በዓል በማስመልከት የመረጥነውን የታደሰ ዓለሙን ሚሻ ሚሾ ነበር ያስደመጥናችሁ። አሁን በመግቢያችን ላይ ወደ አስተዋወቅናችሁ ፕሮግራም ነው የምናልፈው። ለምሽቱ በበጎ አድራጎት ስራ ላይ የተሰማራውን አርቲስት ሰለሞን ቦጋለን ጋብዘናል። በገንዘብ ጦት ምክንያት መታከም የማይችሉ ኢትዮጵያውያንን ለማገዝ የግል መኪናውን ለጨረታ በማቅረብ የተጀመረ የበጎ አድራጎት ስራ ሆስፒታል ወደ መገንባት እቅድ ተቀይሯል። እቅዱን ተግባራዊ ለማድረግም የለገጣፎ ለገዳዲ ከተማ አስተዳደር ለህብረት ለበጎ አድራጎት ድርጅት የ6 ሄክታር መሬት የሆስፒታል መገንቢያ ቦታ ሰጥቷቸዋል። የሆስፒታል ግንባታ እቅዱን በተመለከተ የድርጅቱን መስራችና ስራ አስፈጻሚ አርቲስት ሰለሞን ቦጋለን አነጋግረናል። ወደ ቃለ ምልልሱ። በዚህ በህብረት ለበጎ ፋውንዴሽን በገንዘብ ጦት ምክንያት ህክምና ለሚያስፈልጋቸው ኢትዮጵያውያን ህክምና ማግኘት ላይ ለማይችሉ ኢትዮጵያ ውስጥ ለማይችሉ ድጋፍ በማድረግ እንዲታከሙ ነው ስታደርጉ የቆያችሁትና በሱ ደግሞ ብዙ ታክመው የመጡ ሰዎች ደስታቸውን ሲገልጹ ተመልክተናል አይተናልና አሁን ደግሞ ኢትዮጵያ ውስጥ ሆስፒታል ለመገንባት ህክምናውንም እዚያው ለመስጠት ቦታ ተረክባችኋል። ከዚህ ቀደም ካደረከው ቃለ ምልልስ እንደሰማሁት ከለገዳዲ ለገጣፎ አስተዳደር 6 ሄክታር መሬት ተቀብላችሁ የሆስፒታሉን ግንባታ መሰረት ድንጋይ አስቀምጣችኋልና ቦታውን ስመለከተው በጣም ሰፊ ትልቅና ለጥ ያለ ሜዳ ነውና እዚህ ላይ እንዴት አርገው ነው ሆስፒታል የሚያቆሙት የሚል ሐሳብ ይፈጥራል ሐሳብ ያጭራል። እንዴ ምንድነው የገንዘብ ምንጫችሁ? እንዴት ነው እዛ ላይ ያንን ያሰባችሁትን ሆስፒታል የምታቆሙት?
እንግዲህ thank you ትልቁ ነገር እንግዲህ ቅዱስ ሐሳቦች ሁሉ የእግዚአብሔር ናቸው ይሄ ነው ማስበው። ከዛ በኋላ ደግሞ መሬቱን ስፋት ስታዩ ከሐሳባችን አይደልቅም ማለትና ሐሳባችን ከዛ ይገስፋል። ከዛ ደግሞ እንደተው የፋውንዴሽን ከተቋቋመ 6 ዓመት ሆኖታል። በዚህ ስልክ ከተመሰረተ ጀምሮ ማስበው የሆነት ትልቅ ሆስፒታል ማስገነባው አስብ ነበረ። ከዛ እንደ አንድ ጊዜ አሁን ኢትዮጵያ ውስጥ ከ46 ወይ 45 ሚሊዮኑ ከመቶ ምናምን ሚሊዮን ህዝብ 40 ምናምኑ ህጻናቶች ናቸው። ለህጻናቶች ነገ የተመቻቸች ኢትዮጵያና የተሻለ ሀሳብን ልጆች ላይ ማስረጥ አለብን። ምንም ሀሳብ አለብን እና አንድ የተመቻቸ ቦታ ብዬ የማስቡ ይህ የጤና በቃ ጤነኛ ዜጋ እንዲኖረን በጣም ያስፈልገናል። እኛ ጋር ብዙ የሚታከሙትን ታክመው የሚያያቸው ህጻናቶች ናቸው ብዙዎች እና የእውነት ነገ የተመቻቸ የጤና ተቋም ከሌለ ብዙ የሚያሳዙ ህጻናቶችን ነው ነገ አገር የሚረከቡ የሚሆኑት። ጤና ያልተጠበቀ ህጻናቶች፣ ጤና ያልተጠበቀ ወጣት ነው ነገ የሚኖርም ብዬ አስባለሁ። እውነት እና አንዱ ይሄ ነበር የሚያሳስበን እና ከሀሳባችን መሬት ያበጥ ምልሽ ገና ብዙ መስራት የሚጠበቅብን ብዙ ማድረግ አለብን። የምናደርገው ደግሞ ከሱ ወደ እሱ ነው ከህዝቡ ለህዝቡ ነው የምናደርገው ነው። እኛ ድልድዮች ነን። እኔና በእኔ ተቋም ውስጥ በህብረት ለበጎ ያለነው ሰዎች የዚህ ለሚገነባው ትንሿን ኢትዮጵያ ማሳያ የሆነውን ይህን ሆስፒታል ስንገነባ እኛ ድልድዮች ነን። ከህዝቡ እንግዲህ የምን ሀሳብ አቅርብ ያለው 20 ሚሊዮን ሰው 100 ብር ቢያዋጣ 2 ቢሊዮን ብር ይመጣል። ወይ ደግሞ የምስኪኑን አስቦ 10 ሚሊዮን ሰው የራሱንና የአንድ ምስኪኑን እያሰበ 200 ብር ቢሰጥ ያው 2 ቢሊዮን ብር ይመጣል እና ይህ 2 ቢሊዮን ብር ሆስፒታሉን አስገንብቶ እቃዎች አሟልቶ ከዛም በላይ ሌሎችም ቦታዎችን ማድረግ የምንችልባቸውን ነገሮች ይፈቅዳል ብለን እናስባለን። እንግዲህ ይሄ ነው ያለን ነገር።
ስለዚህ ይሄ የሆስፒታል ግንባታ በጠቅላላ ሆስፒታሉ ተገንብቶ እቃዎቹ ተሟልተው ስራ ለማስጀመር የተያዘው በጀት 2 ቢሊዮን ብር ነው።
ከዛም በላይ ሊሆን ይችላል ከዛም በታች ይሆናል። ግን የምናውቀው መቼ መሰለሽ አሁን መሬቱን ተረክበናል። ዲዛይኑን እንግዲህ የአርክቴክቸሮች የሰጡን የዛሬ 2 ዓመት 3 ዓመት ነው እና ያኔ ወተን ነበር ለቲቪ ላይ ወጥቼ ሆስፒታል አስገነባለሁ ስል ያኔ አርክቴክቸሮች ማህበሮች ይህን ዲዛይን ሰጡን። ግን አሁን 3 ወር ጥናት ይደረግበታል ከአጠርነው በኋላ አሁን 3 ወር አርክቴክቸሮቹ እዛ ቦታ ላይ ያጠኑና ከጥናቱ በኋላ ነው የምናገኘው። ግን እንደው ይሆናል ወይ ደግሞ ይህን ያህል ያስኬድናል ብለን የምናስበው እስከዚህ አሁን የምናስበውን ያህል እነሱ ደግሞ አይ ይህን ያህል የሚያስፈልገው ይሆናል ብለን እንገምታለን። ግን ከዚህ ይበልጥ ትንሽ ነው ግን ይሄን ያህል ይመጣል ያልን ነው። የበለጠ ደግሞ ከሶስት ወር በኋላ ያሉን መረጃዎች በደንብ የተሰሙ የተረጋገጡ ይሆናሉ። እስከዛው ግን እንዳልኩሽ በቀላሉ ለማሰብ ነው 20 ሚሊዮን ሰው ለትምህርት ቢሰጥ የአምሳ ለሙ ጉዳይ እንደማለት ተብሎ ከማሰብ ነው።
የዲዛይን ስራውን እሱንም በበጎ ፈቃድ ነው ያገኛችሁት?
አዎ አዎ። በጣም ብዙ ገንዘብ የወጣበት ነው። ወልቂጤ ላይ ነው እና የሚገነባ የነበረ ትልቅ ሆስፒታል አለ እና አንዱ ይሄ ነበረ የቀረበው እና ልክ ይህን ሀሳብ ስናመጣ አንድቶ ለኛ ይሰጡ በጣም ብዙ ገንዘብ ወጥቶበታል። በጣም እና ትልቅ ነው። እንግዲህ እግዚአብሔር በረዳን መጠን ያው እዚህ መሬት ላይ ይውላል ምን እናስባለን።
እንግዲህ የዲዛይን ስራውም እንደዚህ በበጎ ፈቃደኝነት የተሰራ ከሆነ እንዳልከው የዲዛይን ስራ ትልቅ ገንዘብ የሚያስወጣ ነው። ከሶስት ወር በኋላ ተሻሽሎ አዲስ ነገር ይመጣል ብለናል። ግን በአጠቃላይ አሁንም ያለው ተሻሽሎም ቢበጣ ብዙ ገንዘብ የሚፈልግ ነው እና መጀመሪያ ላይ ወዳነሳው ጥያቄ ልምጣና ያንን ገንዘብ በምን አይነት መልኩ ነው የምታሰባስቡት? እንዴት ለማሰባሰብ ነው ያሰባችሁት?
ምንድነው ብዙ የተዘጋጁ መንገዶች አሉ። ልጅነት ባለሙያ አለካችን ብዙ በዚህ በኪነጥበብ ተጠቅመን ማለት ነው። ፊልሞች አሉ፣ ቻቶች አሉ፣ ከዛ ደግሞ ቴሌቪዥን አለ። እዛ ቦታው ላይ ደግሞ የምንፈጥራቸው ነገሮች አሉ። ከዛ ደግሞ ትልቁ እንዳልኩሽ ከዚህ ምስኪን ከሆነ ማህበረሰብ ካለው ላይ ሳይሆን ከሌሎ ላይ በፍቅርታ የሚሰጠው ማህበረሰብ ማለት ነው። እውነት ከእሱ ላይ እችን መቶ ብርም አሁን እንግዲህ ጀምሯል። ሰው ማስገባትም ጀምሯል፣ እያስገባም ያለው ይህ ተሰባስቦ የተዘጋጀንባቸው ጉዳዮች ሁሉ ገንዘብ አምጪዎች ናቸው። እና አብዛኛው ግን በዚህ በኪነጥበብ በሙያው እና በሙያተኛው ተጠቅመን ነው ይህን ነገር ልናደርግ ብዙ ያሰብነው።
ምን ያህል ጊዜስ እንደሚፈጅ በእርግጥ እና አሁንም ተመልሶ ጥናት ላይ ነው ብለኸኛል፣ ግን በግምት ይሄን ያህል ጊዜ ይፈጃል፣ በዚህን ያህል ጊዜ ተጠናቆ ስራ ሊጀምር ይችላል የሚል ተስፋን የሰነቀ ጊዜ ገደብ አለው?
እንግዲህ አሁን ከሶስት ወር በኋላ እንዳልኩሽ ሁሉም ነገር ይነግሩናል። ግን እንዲሁ ባላቸው ነገር አሁን የሚሰሩ አንድ አመት ከስድስት ወር በሚወስድ ጊዜ ያው ዝም ብሎ ህንጻ አይደለም የሚገነባው፣ ሆስፒታል ነው። ሆስፒታል ስንል ደግሞ ሪፈራል ሆስፒታል ነው። እኛ የምናስበው ምንድን ነው? ለዛ ለአካባቢ ሰው ብቻ ሳይሆን ለኢትዮጵያውያን ብቻ ሳይሆን እውነት አፍሪካን የሚያማክል ምስራቅ አፍሪካን በተለይ ማለት ነው። ብዙ አፍሪካ እዚህ በምስራቅ አፍሪካ በኩል ብዙ ሄደናል፣ አይተነዋል ምናምን። የተቻለ ነገር የለም። የተወሰኑ ቦታዎች ላይ በጣም ውስን ናቸው እና እዚህ እኛ መገንባት ከቻል ነው እኛ የአየር መንገዳችን ሰፊ ነው ተደራሽነቱ። አብዛኛው ይህን የሚጠቀሙት ብያለሁ፣ ሁለት ሶስት ቦታ ላይ ኢንተርቪው ላይ ብያለሁ። በተለይ ናይጄሪያዎች ባለሀብቶች ናቸው እና ድንኳን እንኳን ሲይዛቸው አሉ ሰዎች ይይዛለ ድንኳን እንኳን ሲይዛቸው ለንደን ነው ለሕክምና የሚሄዱት። የሚያልፉት ግን በዚህ ነው፣ በኛ መንገድ ነው አልፎ የሚሄዱት። እዚህ ነው አርፈው የሚሄዱት እና ለምንድን ነው እዚህ ይህን ማስቀረት ከቻሉ እነሱ እዚህ በእነሱ ገንዘብ መታከም ከቻሉ እኛ ይህን ልክ ሙክ ለጉንፋን እግረ መንገዱ ለሆድ እንደማለት ነው። የእነሱ ተጠቅሞ ያሁን ማህበረሰብ ደግሞ በነጻ የሚታከምበትን መንገድ ይፍጠር ማለት ነው እና ቀላል አይደለም። በተለይ ለምስራቅ አፍሪካ ብለን ስል የእውነትም ነው። እዛ ድረስ ለዛን ያህል ርቀት ላለው ማህበረሰብ ተሰብ የምንገነባው በጥናት የተገነባ ትልቅ ሆስፒታል፣ የተሻሉ ባለሙያዎች እና የተሻለ መሳሪያዎች ሊኖሩ ይገባል። በእነዚህ ጊዜ እነዚህ ጊዜያቶች ውስጥ ብናም እየወስዱ ብናም ብለን እናምናለን። ያው የሰው ልጅ ያቅዳል፣ ያስባል። እግዚአብሔር ነው የሚፈጸመው። ግን የተደገፍነውም እሱን ስለሆነ አደርገዋል።
እንግዲህ ሰለሞን እንደነገርከን ከሆስፒታሉ ግንባታ በተጨማሪ እስከሚሰጠው ሕክምና ድረስ አስባችሁበታል እና የሆስፒታል ግንባታ ግንባታው ብቻ ሳይሆን ሆስፒታልን ማስተዳደር ከተገነባ ህንጻው ግድግዳው ከቆመ መሳሪያ ከተገጠመ በኋላ የሆስፒታል አስተዳደር ራሱ ትልቅ ራሱን የቻለ ፈተና፣ ትልቅ አቅም፣ ትልቅ ገንዘብ የሚጠይቅ እንደሆነ ባለሙያዎቹ ይናገራሉና እሱን በተመለከተ አስባችሁበታል?
አዎ። እንግዲህ እኛ ምንድነው ምን መሰለሽ፣ አሁን ባህር ዳር ውስጥ 2319 ህጻናትና አረጋውያን አሉ። እዛ ደግሞ የበላይ ጠባቂያቸው ነው የሚነሱ። ልክ አገር ላይ እየዞሩ እንደዚህ አይነት ነገሮች እያቆምን ማለት ነው እኛ ለአካባቢውና ለማህበረሰቡ በደሃውዘን ስሚህዝ መስጠት ነው። ያ ማለት መንግስት ያስተዳድረዋል ማለት ነው፣ የሚያስፈልገውን ነገር ያደርጋል ማለት ነው። እኛ ይህን እየሰራ ማስረከብ ነው ትልቁ ነገራችን።
እስቲ ወደ ስራችሁ ይሄንን ወደዚህ መንገድ ወደ አመጣችሁ ወደ ስራችሁ ለመልስ ምክንያቱም ምን ያህል አስፈልጊ እንደሆነ ያሳያል የቀደመው ስራችሁና እስካሁን በዚህ በበጎ አድራጎት በመስራችና ስራ አስፈጻሚ በሆንክበት በህብረት ለበጎ አድራጎት ፋውንዴሽን ስር ከመመስረቱም በፊት እንዲሁ በግልህም ጀምሮ ከተመሰረተም በኋላ የምትሰሯቸው ስራዎች ነበሩና ምን ያህል ሰዎችን ረዳችሁ? ለምን ያህል ሰዎች መዳን ምክንያት ሆናችሁ?
እንግዲህ ወደ 23 ሰው አገልግሎትና ካገልግሎት በተለያየ አገልግሎት ብዙ ታክመዋል። አሜሪካ፣ ህንድ፣ ሳውዝ ጀርመን ታክመዋል። አሁን አሜሪካ እንኳን እንትን አለቻት ሲሷናም ጀምበርን እኛንም ይናክናት ጀምበራፈፋን ካልቻት እንደሆነ እና እንደዚህ ብዙ ደግሞ ህጻናቶች ብዙ ህንድ ነው የታከሙት። አሁንም የታከሙን ያሉት እኮ እየታከሙበት ነው ያሉ አገልግሎትን ካገልግሎት እየታከሙን ያሉት ነው። እግዚአብሔር በረዳን መጠን እስካሁን ምንድን ነው ብዙ እውነት የውጭ ምንዛሪዎች ብዙ ነው ይቆጭሻል። አንዳንዴ ማሰብ እነዚህ ነገሮች እዚህ እንዲሁ ማምጣት ያለብን ብዙ በጣም አስብ ነበረ። ከሶኒክ ጋር አንድ ጊዜ ህንድ ለሆነ ስራ ሄድን ነው እዛም ክርስቲያን ሊታከም ኢትዮጵያኖች ያሉ ጊዜ ሄድን ይችን ነው ሚሽ ሄደ መታከማቸው ብቻ ሳይሆን ሞራል የሚጎዱስ ነገር እንዴት ያሳዝናል። በጣም ያሳዝናል። ይህን ማስቀረት የሚችለው መብታቸው ተጠብቆ መታከም የሚችሉት የእውነት ሀገራቸው ላይ ምስኪን ማህበረሰብ እውነት ነው ምች እኔ በጣም አዝ ነው የመጣሁት ከዛ ስመጣና እንዴት እንዴት አድርገን የምናስተካክለው እንዴት አድርገን የምናመቻቸው ይህ ጥያቄ ነው እና እግዚአብሔር ፈቀደውና ዛሬ ይህ እንግዲህ መሬት ተሰጥቶናል። በዚህ መሬት ላይ የተሻለውን ሆስፒታል ገንብተን ይሄ ማሳያችን ነው ብዬ ነው የማስበው። በየቦታው ላይ እንደዚህ አይነት ትልቅ ሆስፒታሎችን እንገነባለን። እንግዲህ እስካሁን ያሳከምናቸው ብዙ ህጻናቶች ብዙ ታክመዋል። ውጭ እዚህ እየታከሙ ነው።
በገንዘብ እጦት ምክንያት ሕክምና ማግኘት ለማይችሉ ሰዎች ነው እርዳታ የምታደርጉትና ይህ የሚቋቋመው ሪፈራል ሆስፒታልም እንደዚሁ ጠቅላላ ሆስፒታል የትኛውንም ሕክምና የሚሰጥ የሚችል ሆስፒታል ነው የሚሆነው? እንዲሁ ሰለሞን አርቲስት ነህ፣ ህዝብ የሚያቀርብ አርቲስትነት ነው። እንደዚህ አይነት የበጎ አድራጎት ስራ ላይ ተሰማርተህ እንደዚህ አይነት ፋውንዴሽን መስርተህ አቋቁመህ አሁን ደግሞ ሆስፒታል ለመገንባት እንቅስቃሴ ስትጀምር ኢትዮጵያ ውስጥ ያለው ችግር እንደው ይታወቃልና በየቦታው በየቀዳዳው ብዙ ችግሮች ያሉባት አገር ናት። እዚህ ላይ ይሄንን አሻራ ለማሳረፍ መንቀሳቀስ መቻልህ ምንድነው? ምን አይነት ስሜት ነው የሚፈጥርብህ?
እንግዲህ ኢትዮጵያዊ ከዛ ደግሞ እንዳንድ ኪኒክ ይባል ሆና ከዛ ደግሞ እኔ ሰለሞ ያገባኛል፣ ይመለከተኛል፣ ይመለከተኛል ነው ይህ ኮንትን አይደለም። በአንተ ቤት ሲንኳኳ የምትላንድ ዘፈናለች መወዳት ይሰማል ሚሮት እንት ነው። ከዛ ደግሞ በጣም መወዳት መወዳት መጽሐፍ ቅዱስ ላይ ያለች ነገር አለች ማለት ማንም የቆመ የሚመስለው እንዳይወድቅ ይጠንቀቅላል። ይህ ሆስፒታል እኮ መገንባቱ ለገሌ ብቻ አይደለም እንትና ለዞሮ ለእኔም ነው ለሁላችንም ነው ያገባናል፣ ይመለከተናል። የጠባችና በጣም ትልቅ የነበረች ሀገር መልሶ ወደዛ ለማምጣት የሁላችንም ርብርብ፣ ፍቅር፣ እውነት፣ አንድነት ከዛ ደግሞ ያገባኛል ብሎ እንደዚህ አይነት ነገሮች ላይ መታገል ለመስራት በጣም በጣም አስፈላጊ ነገር ነው።
አሁን ከሶስት ወር በኋላ እቅዱ ተጠናቆ ወደ ግንባታ የሚያስገባችሁን መንገድ ትጀምራላችሁና ከዛ በፊት እንዳልከው የገንዘብ ማሰባሰብና ያንን አቅም የመፍጠር ስራ ትሰራላችሁ። ምንድነው የምትለው? ምንድነው የምታስተላልፈው?
መልካም። እንግዲህ ይሄን ፕሮግራም ለሚያዳምጡ ሁሉ አግታገምቻሉ ኢትዮጵያውያን ሀገር ውስጥ ያላችሁ ህዝባችንን ግን ጨብጥ እና ደግሞ እችን ትንሿ ኢትዮጵያ ማሳያ የሆነውን ይህን ሆስፒታል ለመገንባት የፍቅር እጃችሁን ዘርጉ ነው። የፍቅር ጥሯችሁን ወርውሩ ነው የሚለው እና የቻል ነው የተቻለው። ልክ እንትን ስናየው ቅርጫቱ ስናየው ሰፊ ሆንና እጅ ውስጥ ምከት እኔ ይሞላል እኔ ምከታት ይሞላል ብሎ ሰው ያስባል። ግድ የለም ይሞላል። የቻላችሁትን አድርጉ ነው ወርውሩ ነው ያለን ነገር። ለእኔ ትልቁ ሌላው ምሳሌ እናት የሪቻርድ ፓንክረስት እናት ሲልቪያ ፓንክረስት ጦር አይነት ሆስፒታል የሚያስገነቡት እሳቸው ናቸው እና እይግ አግናቸው ላይ ሄደው ለምኑ ሰባሰ ምናምን ያስገነቡት ይህን ሆስፒታል ለእኛ ምን ይሰሩል እኛ ስለኛ ማለት ነው። ለምንና ችዘንም አንሳራችን ማቆም የለብን አለብን እኮ አንዱ ማሳያችን ይሄ ነው ምት እና ማናችን በትል ወጣት ይህ በተለይ ጉልበት ያለው በተለይ ሀብት ያለው በተለይ ሀሳብ እውቀት ያለው ሊተባበርና ሊያግዘን ሊወረውርን ይሰራለን በጣም ይገባልና ይህን ወዘቶች ነው።
እንደው እስካሁን እንደዚህ ያለ መልእክት ሳታስተላልፍ ወይም ደግሞ ያስተላልፍካቸው እንደዚህ ያሉ መልእክቶች ጆሮአቸው ሳይደርስ ወይም በቀጥታ እንደው አዋጡ እርዱ ሳይባሉ በራሳቸው ተነሳሽነት እንደው ሰለሞን ብለው ፈልገው ይሄንን በጎ አድራጎት ማህበር ንርዳ ብለው የመጡና ልብህን የነኩ አንድ ሁለት ብለህ የምትላቸው ሰዎች አሉ? እንደው ለምሳሌ ያህል ለአድማጮች ለመግለጽ
በቀናቱ የውነት አሉ ማለት አንድ ሁለት አይደለም እጅግ በጣም ገምሾም ሻም በፊት ይገብኝ ነበር። ልክ ያንን መኪና ጥረት እንደወጣ ሰሞን ላይ አንድነት ቁጭ ይገብኛል እርግጥ ናቸው እና እንደምን ጊዜ ደህና ቴሌቪዥን ላይ ቻናሉ ከዚህ ከሳሳቸው ውስጥ ማሰር ብለው ተሸጡት እና እስከዛሬ ይሳቸው አደራ እንዳለብኝ ይሰማኛል። ይህ ሆስፒታል ተገንብቶ ማየት አንዱ እሳቸውን አስደስታሉ ያስባሉ እምነት እና ብዙ እንዲህ አይነት ናቸው። አልኩሽ እኮ በጣም ያሳዝናል። ኢትዮጵያ የሚፈልገው መኮርኮር ብቻ ነው። ኮርኳሪ ነው የሚፈልገው እንጂ ሊሰጥ ዝግጁ ነው። እንዳልኩሽ ነው ካለው ላይ አይደለም ከሌለው በሰለክት አይሰጣል። ይህን ግን ልትነግሪኝ ልታሳውቂ ልትነች ይገባል እና ያደርጋል ያገልጋል እና በጣም በጣም እግዚአብሔር ያክብርልኝ እስከዛሬ ለተደረገው ወደፊት ስለሚደረገው ነገር በጣም ነው የማመሰግነው። ኢትዮጵያ ለዘላለም ትባረክ። ጾማችሁን ለፈታችሁ እንኳን አደረሳችሁ። አንጾሙ ሊያዛችሁ ደግሞ እግዚአብሔር አላህ ጾማችሁን በሰላም ያስጨርሳችሁ ላለ
አመሰግናለሁ። ሰለሞን እግዚአብሔር ይስጥልን። በጣም ተሳክቶ ደግሞ ብዙ ነገር ያሰብከው ተሳክቶ ሆስፒታሉን እንደምታስረክብ ተስፋ እናደርጋለን። ለአሁኑ ግን እግዚአብሔር ይስጥልን። የተከበራችሁ አድማጮች ለምሽቱ ያስተናጋናችሁ ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ አብራችሁ ያመሸሁት ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። በድጋሚ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ እያልን በፌድሮስ ካሳሁን ወይም ቴዲ አፍሮ ኢትዮጵያ ዘፈን እንሰናበታችኋለን። በእኛ በኩል